ሲወስዳችሁ ከኛ ጋር እግዚአብሔርን ቃል አብረን እንድንካፈል እድሉን ስለሰጣችሁን ሁሉ እግዚአብሔር ከጸባዖት ይባርካችሁ እንላለን። በቅድሚያ የወንጌል ጸጋ አገልግሎት መልእክቱን ከዚህ መዝሙር በኋላ አብረን እንመለከታለን። እግዚአብሔር ይባርካችሁ። እግዚአብሔር ይርዳን። የእግዚአብሔር ስም ለዘላለም እስከ ዘላለም የተመሰገነ ይሁን። የዮም ምዕራፍ 18ን ጀምሮ እስከ 21 ያለውን ንባቡን አብረን እንመልከተው። ሹአዊው በልዳዶስ መለሰ እንዲህም አለ፣ እስከ መቼ ቃልን ታጠምዳለህ? አስተውል፣ ከዚያም በኋላ እንነጋገራለን። ስለምንስ እንደ እንስሶች ተቆጠርን? ስለምንስ በአይነ ፊት ረከስን? ቁጣ ወርሷል አንተም የሞትክ እንደሆነ ምድር ስላንተ ባድማ ትሆናለችን ወይስ አለት ከስፍራው ይነቀላልን የኃጢአተኛ መብራት ይጠፋል የእሳቱም ነበልባል ብልጭ አይልም ብርሃን በድንኳኑ ውስጥ ይጨልማል መብራቱም በላዩ ይጠፋል የኃይሉም እርምጃ ትጠብባለች ምክሩም ትጥለዋለች እግሩ በወጥመድ ትያዛለች በመረብም ላይ ይሄዳል አሸክላ ሶኮናውን ይይዛል ወሰፈንጥርም ይበረታበታል በምድር ላይ የሸምቆቆ ገመድ በመንገድ ላይ ወጥመድ ለርሱ ተሰውራለች ድንጋጤ በዙሪያው ታስፈራዋለች በስተኋላው ሆና ታባረዋለች ኃይሉ በራብ ትደክማለች መቅሰፍትም እስኪሰናከል ተዘጋጅቶለታል የሰውነቱ ብልቶች ይጠፋሉ የሞትም በኩር ልጆች ብልቶቹን ይበላሉ የሚታመንበት ድንኳን ይነቀላል ወደ ድንጋጤም ንጉስ ያስቸኩሉታል በድንኳኑ ውስጥ ለርሱ የማይሆነው ይኖራል በመኖሪያው ላይ ዲን ይበተነበታል ስሩ ከበታቹ ይደርቃል ጫፉም ከበላዩ ይረግፋል መታሰቢያው ከምድር ላይ ይጠፋል በሜዳም ስም አይቀርለትም ከብርሃን ወደ ጨለማ ያፈልሱታል ከዓለምም ያሳድዱታል ዘርም ትውልድም በህዝቡ መካከል አይሆንለትም በመኖሪያውም ውስጥ የሚቀመጥ ሰው አይቀርለትም የፊተኞች ሰዎች እንደደነገጡ እንዲሁ የኋለኞች ሰዎች ስለ ዘመኑ ይደነቃሉ በእውነት የኃጢአተኞች ቤት እንዲሁ ናት እግዚአብሔርን የማያውቅ ሰው ስፍራ ይህ ነው እዮም መለሰ እንዲህም አለ ነፍሴን የምትነዘንዙ በቃልስ የምታደቁኝ እስከ መቼ ነው ይኸው ስትሰድቡኝ 10 ጊዜ ነው ስታሻክሩኝም አላረፋችሁም በእውነትም የሳትኩ እንደሆነ ስተቴ ከኔ ጋር ትኖራለች በእውነትም ብትጓደዱብኝ መዋረዴ በኔ ላይ ብትከራከሩ እንግዲህ እግዚአብሔር እንደ ገለበጠኝ በመረቡም እንደ ከበበኝ እወቁ እነሆ ስለተደረገብኝ ግፍ ብጮህ ማንም አይመልስልኝም አስምቼም ብጠራ ፍርድ የለኝም እንዳላልፍ መንገዴ ዘግቶታል በጎዳናዬም ጨለማ አኑሮበታል ክብሬን ገፈፈኝ ዘውዴንም ከራሴ ላይ ወሰደ በዚህና በዚያ አፈረሰኝ እኔም ሄድኩ ተስፋዬም እንደ ዛፍ ነቀለው ቁጣውንም አነደደብኝ እንደ ጠላቱም ቆጠረኝ ሰራዊቱ አብረው መጡ መንገዳቸውም በላዬ አዘጋጁ በድንኳኔም ዙሪያ አሰፈሩ ወንድሞቼን ከኔ ዘንድ አራቀ የሚያውቁኝን አጥብቀው ተለዩኝ ዘመዶቼ ተቋረጡ ወዳጆቼ ረሱኝ ቤተሰቦቼና ሴቶች ባሪያዎቼ እንደ መጻተኛ ቆጠሩኝ ባይናቸው እንደ እንግዳ ሆንኩ ባሪያዬን ብጠራ ባፌን ባቆላምጥ አይመልስልኝም ሚስቴ እስትንፋሴን ጠላች የናቴም ማህፀን ልጆች ልመናዬን ጠሉ ሕፃናቶች እንኳ አጠቁኝ ብነሳም በኔ ላይ ይናገራሉ አማካሪዎቼ ሁሉ ተጸየፉኝ እኔ የምወዳቸው በላዬ ተገለበጡ አጥንቴ ከቁርበቴና ከስጋዬ ጋር ተጣበቀ ድድ ብቻ ቀርቶልኝ አመለጥኩ እናንተ ወዳጆቼ ሆይ ማሩኝ የእግዚአብሔር እጅ መታኛለችና ማሩኝ ስለምን እናንተ እንደ እግዚአብሔር ታሳድዱኛላችሁ ከስጋዬ ስለምን አትጠግቡም ምነው አሁን ቃሌ ቢጻፍ ምነው በመጽሐፍ ውስጥ ቢታተም ምነው በብረትና ብርና በእርሳስ በአለቱ ላይ ለዘላለም ቢቀረጽ እኔ ግን የሚበጀኝ ሕያው እንደሆነ በመጨረሻ ዘመን በምድር ላይ እንዲቆም ይህ ቁርበቴ ከጠፋ በኋላ በዚያን ጊዜ ከስጋዬ ተለይቼ እግዚአብሔርን እንዳያውቃለሁ እኔ ራሴ አየዋለሁ ዓይኖቼም ይመለከቱታል ከኔ ሌላ አይደለም ልቤ በመናፈቅ ዝሏል በእውነት እንዴት እናሳድደዋለን የነገሩ ስር በእርሱ ዘንድ ተገኝቷል ብትሉ ፍርድ እንዳለ ታውቁ ዘንድ ቁጣ የሰይፍን ቅጣት ያመጣልና ከሰይፍ ፍሩ ናማታዊው ሶፋር መለሰ እንዲህ አለ ስለዚህ በውስጤ ላለችው ችኮላ አስቤ ትመልስልኛለች የሚማሳፍረኝንም ተግሳስ ሰምቻለሁ የማስተዋሌም መንፈስ ይመልስልኛል ሰው በመድል ላይ ከተቀመጠ ከድሮ ዘመን ጀምሮ የኃጢአተኛ ፉከራ አጭር መሆኑን የዝንጎችም ደስታ ቅጽፈት መሆኑን አታውቁምን? ከፍታው ወደ ሰማይ ቢወጣ ራሱም እስከ ደመና ቢደርስ እንደ ፋንድያ ለዘላለም ይጠፋል። ያዩትም ወዴት ነው ይላሉ። እንደ ህልብ ይበራል እርሱም አይገኝም። እንደ ሌሊት ራይል ይሰደዳል ያየችውም አይን ዳግመኛ አታየውም። ስፍራው ከእንግዲህ ወዲህ አይመለከተውም። ልጆቹ ድሆቹን ያቆላምጣሉ፣ እጁ ሀብቱን ይመልሳል፣ አጥንቶቹ ብላቴንነቱን ሞልተዋል። ነገር ግን ከእርሱ ጋር በመሬት ውስጥ ይተኛል። ክፋትን በአፉ ውስጥ ቢጣፍጥ ከምላሱ በታች ቢሰውረው ቢጠብቀው ባይተወውም በጉሮሮው ቢይዘው መብሉ በአንጀቱ ውስጥ ይገለበጣል። እንደ ፉኝትም ሐሞት በውስጡ ይሆናል። የዋጠው ሀብት ይተፈዋል፣ እግዚአብሔር ከሆዱ ውስጥ ያወጠዋል። የፉኝትን መርዝ ይጠባል፣ የእባብንም ምላስ ይገድለዋል። የማሩንና የቅቤውን ፈሳሽ ወንዞችንም አይመለከትም። የድካሙ ፍሬ ሳይወጣው ይመልሰዋል፣ እንደ ንግዱም ትርፍ አይደሰትም። ድሃውን አስጨንቋል፣ ትቶዋል፣ ያልሠራውንም ቤት በዝብዟል። ሆዱ እረፍትን አላወቀምና የወደደውን ነገር አላዳነውም። እርሱ ከበላ ምንም አልተረፈም፣ ስለዚህ በረከቱ አይከናወንለትም። በጠገበ ጊዜ ይጨነቃል፣ የችግረኞች ሁሉ እጅ ታገኘዋለች። ሆዱን ሳያጠግብ እግዚአብሔር የቁጣውን ትኩሳት ይሰድድበታል። ሲበላ ያዘንብበታል፣ ከብረት መሳሪያ ይሸሻል፣ የናስም ቀስት ይወገዋል። እርሱም ይመዘዋል፣ ከሥጋውም ይወጣል፣ ከሐሞቱም ብልጭ ብሎ ይሰርጻል። ፍርሃት ይወድቅበታል፣ ጨለማ ሁሉ ስለ ከበረው ዕቃ ተዘጋጅቷል። በሰው አፍ የማትባል እሳት ትበለዋለች፣ በድንኳን ውስጥ የቀረው ይጨነቅበታል። ሰማይ ኃጢአቱን ይገልጥበታል፣ ምድርም ተነስታበታለች። የቤቱም ባለጠግነት ይሄዳል፣ በቁጣው ቀን እንደ ፈሳሽ ውሃ ያልፋል። ከእግዚአብሔር ዘንድ የበደለኛ ሰው ዕድል ፋንታ፣ ከእግዚአብሔር የተመደበ ርስቱ ይህ ነው። ኢዮብም መለሰ እንዲህ አለ፣ ስሙ፣ ቃሌን ስሙ፣ ይህ መጽናናታችሁ ይሆን። እናገር ዘንድ ተውኝ፣ ከተናገርኩም በኋላ ተሳለቁ። በውኑ የሐዘን እንጉርጉሮዬ ለሰው እናገራለሁን? አለመታገስ ስለ ምን አይገባኝም? ወደ እኔ ተመልከቱ ተደነቁም፣ እጃችሁንም በአፋችሁ ላይ አኑሩ። እኔ ባሰብኩ ቁጥር እጨነቃለሁ፣ ጻዕርም ሥጋዬን ይይዛል። ስለ ምን ኀጢአተኞች በሕይወት ይኖራሉ? ስለ ምንስ ያረጃሉ? በባለጠግነትስ ስለ ምን ይበረታሉ? ዘራቸው ከእነርሱ ጋር ጸንቶ ይኖራል፣ ልጆቻቸውም በዐይናቸው ፊት ናቸው። ቤታቸው ከፍርሃት ወጥቶ የታመነ ነው፣ የእግዚአብሔር በትር የለባቸው። ኮርማዎች ይወልዳሉ፣ ዘሩንም አይጥለውም። ላማቸውም ትወልዳለች አትጨነግፍም። ሕፃኖቾቻቸውም እንደ መንጋ ያወጣሉ፣ ልጆቻቸውም ይዘፍናሉ። ከበሮና መሰንቆ ወስደው ይዘምራሉ፣ በእምቢልታ ድምፅ ደስ ይላቸዋል። ዕድሜያቸውንም በተድላ ይፈጽማሉ፣ ድንገትም ወደ ሲኦል ይወርዳሉ። እግዚአብሔርንም ከእኛ ዘንድ ራቀ፣ መንገድህን እናውቅ ዘንድ አንወድድም። እናመልከው ዘንድ ሁሉን የሚችል አምላክ ማን ነው? ወይስ ወደ እርሱ ብንጸልይ ምን ይጠቅመዋል ይላሉ። እነሆ ሀብታቸው በእጃቸው ውስጥ አይደለምን? የኀጥኣን ምክር ከእኔ ዘንድ የራቀች ነን። የኀጥኣን መብራት የጠፋው መቅሰፍትም የመጣባቸው፣ እግዚአብሔር በቁጣው መከራ የከፈላቸው፣ በነፋስ ፊት እንደ ገለባ አውሎ ነፋስም እንደሚወስደው ትቢያ የሆኑ ስንት ጊዜ ነው? እናንተ እግዚአብሔር በደላቸውን ለልጆቻቸው ይጠብቃል ብላችኋል። እነርሱ ያውቁ ዘንድ ፍዳን ለራሳቸው ይክፈል። ዐይኖቻቸው ጥፋታቸውን ይዩ፣ ሁሉን ከሚችል አምላክ ቁጣ ይጠጡ። የወራታቸውስ ቁጥር ቢቈረጥ ከእነርሱ በኋላ የቤቶቻቸው ደስታ ምን ይሆናላቸዋል? ከፍከፍ ባሉትስ ላይ ለሚፈርድ ለእግዚአብሔር በውኑ ሰው ዕውቀትን ያስተምራልን? አንድ ሰው በሰላም ተዘሎ ሲቀመጥ በሙሉ ኃይሉ ሳለ ይሞታል። በአንጀቱ ውስጥ ስብ ሞልቶዋል፣ ያጥንቶቹም ቀልጥም ረጥቧል። ሌላውም ሰው መልካም ነገር ከቶ ሳይቀምስ በተመረረች ነፍስ ይሞታል። በርሱ ውስጥ በአንድ ላይ በአፈር ውስጥ በአንድ ላይ ይተኛሉ፣ ትልም ይከድናቸዋል። እነሆ አሳባችሁን የመከራችሁብኝንም ክፉ ምክር አውቃለሁ። እናንተ የከበርቴው ቤት የት ነው? ኃጢአተኛውም ያደረበት ድንኳን የት ነው ብላችኋል። መንገድ አላፊዎችን አልጠየቃችሁምን? ምልክታቸውን አታውቁምን? ኃጢአተኛው በመቅሰፍት ቀን እንደ ተጠበቀ በቁጣው ቀን እንደሚድን መንገዱ በፊቱ የሚናገር ማን ነው? የሠራውንስ የሚመልስበት ማን ነው? እርሱን ግን ወደ መቃብር ይሸከሙታል፣ ሰዎች በመቃብሩ ላይ ይጠብቃሉ። የሸለቆ ቋል ይጣፍጠለታል፣ በኋላውም ሰውን ሁሉ ይስባል። በፊቱም ቁጥር የሌለው ጉባኤ አለ። የምትመልሱልኝ ውስልትና ነውና በከንቱ እንዴት ታጽናኙኛላችሁ ብሎ ኢዮብ ይናገራል። ኢዮብ የተናገረውን ወደ እግዚአብሔር ጸልያለሁ ያለውን ወዳጄና ምስክሬ ጌታ ብቻ ነው ብሎ ስለተናገረው፣ ወገኖች ሆይ እነርሱ ግን ይህንን ንግግር በተዘዋዋሪ እነሆ ወደ ሌላ አጠምዝዘው፣ አንተ ደግሞ እኛን እንዴት እንደ እንስሳ እነሆ አየህን ብለው ይሉታል። ኢዮብን ኃጢአት ስለ ሠራ በራስህ ባመጣው ይህ የደረሰብህ እግዚአብሔር ኃጢአተኞችን በመቅጣት የሚጠቀመው ሆነ የሚጎዳው ነገር የለም፣ ለእርሱ አንተ ምንም ነገር አይደለህም ይሉታል። ቁጥር 4 ላይ ምዕራፍ 18 ቁጣ ወርሶዋል፣ አንተስ የሞትክ እንደሆነ ምድር ስለ አንተ ባድማ ትሆናለችን? ወይስ አለት ከስፍራው ይነቀላልን? ይላሉ። እንኳን ለእግዚአብሔር ይቅርና ለሰው የምታመጣው ትርፍ የለም ይሉታል። ቀድሞኑ ኢዮብ ራሱን እነሆ ዝቅ ያደረገ ሰው ነበረ ትልና በስባሳ ነኝ ብሎ ወገኖች ሆይ ራሱን አዋርዶ ነበር። ከዚህ በላይ ወገኖች ሆይ ምን ንግግር መጨመር ያስፈልጋል? ይህ አይነቱ ወገኖች ሆይ ስብራት አደገኛና ክፉ ነው። አንተ ብትኖር ባትኖር ምን ትጠቅማለህ እያሉ ወገኖች ሆይ ያቆስሉት ነበረ። ይህ ስብራት ዛሬ ወንድሞች ከወንድሞች፣ እህቶች ወገኖች ሆይ ከእህቶች፣ ከእኛው መካከላችን ወገኖች ሆይ ሲመጣና ወገኖች ሆይ እነሆ ሲነገር ቁስሉ አደገኛና ከፍተኛ ነው። በዛሬ ዘመን ወገኖች ሆይ በግልጥ የሚታይ እውነት ነው። ወንድሞቼና እህቶቼ፣ አባቶቼና እናቶቼ በበሰሉ አገሮች ስለ ሰዎች ያላቸው አመለካከት እጅግ የላቀ ነው። ይህንን ስናገር ስለ መብሰላቸው እንጂ ስለ ስልጣኔያቸው ለመናገር አይደለም። ስላላቸው የኤሌክትሮኒክስ እነሆ ዕውቀት ወይም ደግሞ ስለሚሰሩት ወገኖች ሆይ ትልልቅ ሕንፃ ወይም ደግሞ ወገኖች ሆይ በአየር ላይ ስለሚሄደው እነሆ አውሮፕላናቸው ወይም የጦር መሳሪያቸው ለመናገር አይደለም። የበሰሉ አገሮች ናቸው። ስለ መብሰላቸው እስቲ ትንሽ እዚህ ላይ ልናገር። በብዙ ጭውውቶች ማለትም በዘመናችን ስለሚሆነው የመንግሥታት ወገኖች ሆይ እብድነትና በመካከላቸው ስላለው ቀውስነት አንዳንድ ጊዜ ከወገኖቼ ጋር እናወራለን። እብድነት ስል ከእግዚአብሔር ቃል በአንዳንድ የብሉይ ኪዳን መጻሕፍት ላይ እነሆ አምባገነን የሆኑ እንደ ከለዳውያን እንደ ባቢሎናውያን በሰው ደም እነሆ አእምሮአቸውን እያሳቱ የደሙን ዋንጫ እንደ ጠጡና እብድነት እንዳሳዩት ማለቴ ነው። ኃያል በሆኑት አገር ወይም በማደግ ላይ ያሉ አገሮች ያለው የአስተዳደር ወገኖች ሆይ መዛነፍ አንዳንድ ጊዜ እንጫወታለን። ለዚያም ለመናገር እዚህ ላይ እነሆ አልፈልግም። ከሀገራችን የወጣ ነው እኛ ሆነን በድሆች አገር የመጡና በዚህ በሰለጠነው አገር የሰፈሩ ሰዎች አሜሪካውያን በኢራቅ ሄደው ስለሚሞቱባቸው ጥቂት ሰዎች ሲንገበገቡና ሲናደዱ ሲያዩ ስናይ ወገኖች ሆይ እኛ አፍሪቃውያን ወገኖች ሆይ የምንለው ንግግር አለ። በአፍሪካ ውስጥ በስንት ሺህ የሚቆጠሩ ሰዎች በቀን ይሞታሉ አይደል? ለምን አሜሪካኖች በጥቂት ሰው ሞተብን ብለው ይጮሃሉ እንላለን? ይህን ንግግር ወገኖች ሆይ ብዙ ጊዜ ከኛ አካባቢ ይሰማል። አያችሁ፣ እነርሱ ስለ ራሳቸው ህዝብ ስለ አንድ ሰው ያላቸውን አክብሮት እዚህ ላይ ያሳያል። ለምን ወገኖች ሆይ ሩቅ እንሄዳለን? ወደኛ ቤተ እምነት እናምጣውና ደግሞ ተመሳሳይ የሆነ ንግግርን ወገኖች ሆይ እንሰማለን። አንድ ጊዜ አንድ አገልጋይ ስለ ቀደመው ወዳጁ ስለ ነበራቸው በመካከላቸውም ስለ ነበረው ኅብረት እና ወገኖች ሆይ ፍቅርና መተሳሰር እነሆ ያጫውተኝ ነበር። ይህም አገልጋይ ስለ ወዳጁ በመካከላቸው ስለ ነበረው አለመጣጣም በሐሳብ ወገኖች ሆይ አለመግባባት እነሆ ነገረኝ። በቤተ ክርስቲያን አሰራር ምክንያት ያለው አመለካከት ይህ ወንድማቸው ይህ ወዳጅ እነሆ የተለየ ስለሆነ ቀድሞ የነበራቸው እነሆ አንድነት እንዲሁም ፍቅር ወገኖች ሆይ እንደሌለ እንደቀዘቀዘ ነገረኝ። በዚህ ምክንያት ከቤተ ኅብረቱ የተለየም እንደሆነ አወጋኝ። እንዲሁም እያለ አየህ፣ ብዙዎች መጥተዋል ሄደዋል። እርሱም በአንድ ወቅት መጥቶ ነበር፣ አሁን ግን ሄደዋል አለኝ። በተለያዩ አመለካከቶችና አስተያየት የተነሳ መጣጣም ቢቀር ከሕዝቡ ከወገኑ ወገኖች ሆይ ማግለል እትብቱ ከተጣበቀበት ከክርስቶስ አካል ከቤተ ክርስቲያንም በምክንያት አድርጎ ከሕዝቡ እንዲለይ ማድረግ ምናልባት ለአገልጋዩ መፍትሄ አድርጎ ወስዶት ይሆናል። ነገር ግን ልዑል እግዚአብሔር ከሰማይ እንዲህ አድርጎ አይመለከተውም። ጌታ ይህ ዓይነቱን የአእምሮ አሰራር ሰማያዊ ወይም ላይኛይቱ ጥበብ ገርነት፣ ቸርነት፣ የዋህነት የሞላባት ናት ብሎ አይናገረንም። መጽሐፍ ቅዱሳችን ግልጽና ቀጥተኛ በሆነ መልክ ያቀርበዋል። እንዲህ እየተረከ ወገኖች ሆይ ከእናንተ ጥበበኛና አስተዋይ ማን ነው? በመልካም አኗኗሩ ሥራውን በጥበብ የዋህነት ያሳይ። ነገር ግን መራራ ቅንዓትና አድመኝነት በልባችሁ ቢኖርባችሁ አትመኩ፣ በእውነትም ላይ አትዋሹ። ይህ ጥበብ ከላይ የሚወርድ አይደለም፣ ነገር ግን የምድር ነው፣ የሥጋም ነው፣ የአጋንንትም ነው። ቅንዓትና አድመኝነት ባሉበት ስፍራ በዚያ ሁከትና ክፉ ሥራ ሁሉ አሉና። ላይኛይቱ ጥበብ ግን በመጀመሪያ ንጽሕት ናት፣ በኋላም ታራቂ፣ ገር፣ እሽባይና ምሕረትና በጎ ፍሬ የሞላባት ጥርጥርና ግብዝነት የሌለባት ናት። የጽድቅን ፍሬ ሰላምን ለሚያደርጉ ሰዎች በሰላም ይዘራል ይላል ያዕቆብ ምዕራፍ 3 ከቁጥር 13 እስከ 18። በሌላ ጊዜ ደግሞ ተጋብዞ የመጣ አገልጋይ ስለ ጸጋ ሲያስተምር እንዲህ አለ፣ ጸጋዬ ይህ ነው እያልክ የምትናገር ለቤተ ክርስቲያኑም የማትገዛ ስማኝ፣ እዚያ በውጭ ሆነው መቼ በር ይከፈትልኝ እያሉ የሚጠብቁ አሉ ሲል ሰማው። ለምሳሌ አንተ ብትሄድ ሌላው ይመጣል እያለ ወገኖች ሆይ ይናገር ነበር። ያንን ሲናገር ወገኖች ሆይ ጆሮዬ አደመጠች። አያችሁ፣ ለምሳሌ በቅድሚያ ራሴን እንደ ምሳሌ ልውሰድና ወንድሞች ሆይ ልናገር። በእኔ ያለው የጌታ ጸጋና እኔን የሚመስል ሰው በዚች ምድር ላይ ወገኖች ሆይ የለም። እንደ እኔ አይነት ጆሮ፣ እንደ እኔ አይነት አፍንጫ፣ እንደ እኔ አይነት እጅና እግር፣ ሁለመናዬን የሚመስል ሰው ወገኖች ሆይ እንደሌለ ሁሉ በእኔ ውስጥ ሆኖ የሚሠራው ጸጋ ወገኖች ሆይ በዚህ ምድር ላይ በሕይወቴ ብቻ ይገለጣል ማለት ነው። አዎ ወገኖች ሆይ እኔ ባልሰብክ ሌላው ሊሰብክ ይችል ይሆናል፣ ደግሞም ወገኖች ሆይ ይሰብካል። ይህም እኔ አውቀዋለሁ፣ እናንተም ወገኖች ሆይ ታውቁታላችሁ። ነገር ግን ጌታ እኔን የሚጠቀምበት አሰራር ወገኖች ሆይ እናንተን አይጠቀምባችሁም። አንድ ሙሴ ነበረ እንጂ ሁለት ሙሴ አልነበረም። ሙሴ ሲሄድ ኢያሱ ወገኖች ሆይ አገልግሏል። ነገር ግን እግዚአብሔር በሙሴ የተጠቀመበትን አሰራር በኢያሱ እጅ ወገኖች ሆይ አልሰራም። አዎ ኢያሱ ህዝቡን ከነአን አስገብቷቸዋል። ነገር ግን ወገኖች ሆይ አሰራሩ የተለያየ ነበር። በዘመናችን የአደባባይ ምስጢር ከሆነው ብናገር በዚህ ድካሜ በቅድሚያ ይቅርታን ወንድሞቼና እህቶቼ አባቶቼና እናቶቼ እጠይቃለሁ። ጌታ በዘመናችን ያስነሳቸውና የቀባቸው እነሆ ሰዎች ውስጥ ዘማሪያኑ ወገኖች ሆይ ይገኙበታል። ጌታ በዚህ ዘመን ጸጋውን ካፈሰሰላቸው ዘማሪያን ውስጥ ወንድማችን ደረጀ ከበደ አንዱ ነው። ስለዚህ እግዚአብሔር ሰው ድካምና ብርታት የማውቀው የጠለቀ ዕውቀት የለኝም። የዚህን የጌታ ባሪያ ከፍታና ዝቅታው ላይ ለመናገር አይደለም ወገኖች ሆይ የምፈልገው። አያችሁ እርሱን ትተን ሌሎች ዘማሪያንን በመጥራት ማዘመር ማስመለክ ይቻላል። ደግሞም ወገኖች ሆይ እየሆነ ነው። ነገር ግን እርሱ እንደሚዘምረው ወገኖች ሆይ የዘመረ የለም። ሁሉንም ወገኖች ሆይ ተመሳሳይ አድርገንም ከጌታ እንኳን የተቀበለውን መዝሙር መዘመር ወገኖች ሆይ ይቻል ይሆናል። ነገር ግን ድምፁን ቃናውንና ጸጋውን ወገኖች ሆይ መኮረጅ ፈጽሞ አይቻልም። ዮሐንስ 3:16ን ወገኖች ሆይ እንደ አባባ ቢሊ ግራም ልንሰብከው እንችል ይሆንን? እንዲሁም ዘካርያስ ምዕራፍ 4:6 በመንፈሴ እንጂ በኃይልና በብርታት አይደለም የሚለውን ወገኖች ሆይ ያንን ቃል መስበክ ወገኖች ሆይ እንችላለን። ነገር ግን ወንድሞች ሆይ አንድ ወንድማችንን ቤኒሂንን ልንሆን ወገኖች ሆይ አንችልም። ሐዋርያው ጴጥሮስ ስለ እግዚአብሔር ጸጋ የተረዳ ጥላው ሁሉ በሽተኞችን የሚፈውስ ታላቅ ሰባኪ፣ ታላቅ አገልጋይ፣ ጌታም በዚች ቤተ ክርስቲያን ላይ ቤተ ክርስቲያኔን እሰራለሁ ያለው ስሙን የለወጠለት ወንድሞቼና እህቶቼ የቤተ ክርስቲያን አማድና ወገኖች ሆይ ምሰሶ ነበረ። ይህ ሰው ግን ብዙ የሚያስደንቁ ስጦታዎች ቢኖሩትም እንደዚያው በዚያው ልክ በወንድሞችና በእህቶች ያለው ጸጋ ደግሞ በእርሱ ዘንድ እንደሌለ የተረዳ ሰው ነበር። በመልእክቱ ሲናገር በአንደኛ ጴጥሮስ ምዕራፍ 4:10 ላይ እንዲህ ብሎ ተናገረ፣ ልዩ ልዩ የእግዚአብሔር ጸጋ ደጋግ መጋቢዎች እንደመሆናችሁ እያንዳንዳችሁ የጸጋ ስጦታን እንደ ተቀበላችሁ መጠን በዚያው ጸጋ እርስ በርሳችሁ አገልግሉ ይላል። አያችሁ እዛ ላይ ልዩ ልዩ የሚለውን የተጠቀመበትን ቃል ስንመለከት በእንግሊዘኛው ብናገር ብትፈቅዱልኝ rich in variety ይለዋል። እንዲህ ብሎ ወገኖች ሆይ ይገልጸዋል። አያችሁ መንፈስ ቅዱስ አንድ ነው፣ ስጦታው ግን የተለያየ ነው። ይህንን በምግብ መልክ ወገኖች ሆይ ምሳሌ ብሰጥ ወፍራሙ ፓስታ ሆነ ቀጭኑ ፓስታ ወይም የተጠለመለመው ፓስታ ሆነ የጎበጠው ፓስታ ሁሉም ወገኖች ሆይ ከአንድ የስንዴ ዘር ነው የተሰራው። ግን ልዩ ፓስታ ወይም መኮረኒ ማለታችን ነው። ነገር ግን ወገኖች ሆይ የተለያዩ ፓስታዎች ወይም ወገኖች ሆይ መኮረኒ ዘር ማለታችን ነው። ሁሉም ሰው አንድ አይነት ፓስታ ብሉ ትላላችሁን? ከመኮረኒ እንኳ ቅርጽ የተለያየ ሲሆን እያንዳንዳችን ልንመገበው የምንሻው ወገኖች ሆይ የተለያየ ነው። ወይም ደግሞ እስቲ ስለ ቀለም አብረን እንይ። አንዱ ቀይ ይወዳል፣ አንዱ ሰማያዊ ይወዳል፣ አንዱ ቢጫ ወይም ወገኖች ሆይ ሮዝ ይወዳል። ሁሉም የተለያዩ ወገኖች ሆይ ቀለማት ናቸው። ነገር ግን ወገኖች ሆይ ዝርያቸው ቀለም ነው። ቢጫውን በቀይ መተካት አይቻልም። ነጩን ወገኖች ሆይ በጥቁር መተካት አይቻልም። እንዲሁም አንቺን ሆነ አንተን በሌላ ወገኖች ሆይ መተካት አይቻልም። አዎ ሁላችንም ከጌታ ቃል በታች ነን። ሁላችንም ደግሞ በትህትናና ክርስቶስን በመምሰል እንኖር ዘንድ አንዳችን ለአንዳችን እግር እንድንተጣጠብ ያስፈልጋል። ነገር ግን ወገኖች ሆይ ወንድሞቻችንን የግዞት ግዜ ሳይሆን የእረፍትን ግዜ بنሰጣቸው ጌታ የትንሳኤ አምላክ ይሆነ ትንሳኤን ወገኖች ሆይ ይሰጣቸዋል እኛም ደስ ይለናል እኛስ ደግሞ ነው በትንሳኤው ኃይል በደሙ ተሸፍነን ነው እንጂ ክርስቶስ ስለኛ የተሸከመውን ቁስል ግርፋቱንና የሾህ አክሊሉን የደማውን የተወጋውን ጎኑን የተቸነከሩትን እግሮቹ ቢገለጡና ወገኖች ሆይ ቢታዩ የማን መልክ ይመስላችኋል እንወደው ዘንድ ደም ግባት የለውም የተናቀ የሕማም ሰው ደዌን የሚያውቅ ነው ብሎ ኢሳይያስ ወገኖች ሆይ ሲተነብይ የኛን ስፍራ እንደነበረ አላስተዋላችሁምን ዛሬ በቸርነቱ በምህረቱ በትንሳኤው ኃይል ብንቆም በምን ላይ የቆምን ይመስላችኋል ወደ ሁለተኛው ምሳሌ ልመለስና ደግሞ ጌታ የሞተላቸው ወደ ቤተ ክርስቲያን የመጡት ሁሉ ከነዚያ ወገኖች ሆይ አንዳችም አንድ በግ ወገኖች ሆይ እንዲወጡ ጌታ አይፈልግም ይሉቅም ወገኖች ሆይ እንድንሰበስባቸው ነው እንጂ ሁለተኛ የሰማሁት ሰባኪው የተናገረው ቃል ወገኖች ሆይ ትዚላችኋልን ስለ ጸጋ ወገኖች ሆይ ሲያስተምር ብዙ በውጪ ያሉ መቼ በር ይከፈትልኛል እያሉ ሲልሰማው ያልኳችሁ ነው እነዚህ ሰዎች ቀድሞኑ በውጭ መቀመጥ ለምን አስፈልጋቸው ጌታ መከሩ ብዙ ነው ሰራተኞች ግን ጥቂቶች ናቸው አላለምን ሌላው ደግሞ ለምንስ የወንድማቸው ከወገናቸው መውጣት ለነርሱ የፍስሐና የጸሎት መልስ ሆነላቸው ይህንንስ ወገኖች ሆይ በር ነው ብላችሁ ትቆጥሩታላችሁ ወንድማችሁ የተቀበረበት መቃብር እንዴት በር የለመለመ መስክ አድርጋችሁ ወገኖች ሆይ ትወስዱታላችሁ የወንድሙን ወንበር የሌላውን ወንበር የሚፈልግ ሰው የዲያብሎስ ባህሪ ያለው ነው እርሱ ከቀድሞ የእግዚአብሔር ወንበር ዙፋን ወገኖች ሆይ ይፈልግ ነበር በጌታ ቤት በቅዱስ መቅደሱ መሻርና ማንገስ ወገኖች ሆይ የለም ስጦታ የተሰጣቸው ከላይ ነው ከጌታ ከሎል እግዚአብሔር ነው ጌታም ስለ ጸጋው ስጦታ አይጽጽትም ስጦታውን በአግባቡ ለቤተ ክርስቲያን መታነጽ ካላደረገ ስጦታውን የተሸከመውን ሰው ይታረም ዘንድ ይገባዋል ተክሳስ መሰጠት ይገባዋል ብዬ አምናለሁ ስጦታውን ግን ወገኖች ሆይ ወስዳችሁ በሌላው አናት ላይ ሳሙኤል ዳዊትን እንደቀባው ማድረግ ማንም ፈጽሞ አይችልም ይቅርና ሰው እግዚአብሔር ራሱ አንድ ጊዜ ልዩ ስጦታ ነው ብሎ በመለኮቱ የተናገረውን ሰርዞ ልዩ የነበረውን እንዲኮረጅ ወገኖች ሆይ አያደርግም ሳምሶን አንድ ሰው ነበረ ከርሱ በፊት እንደርሱ ያለ የለም ከርሱም በኋላ ወገኖች ሆይ የለም ነገር ግን ወገኖች ሆይ የሳምሶንን ጸጋ ማየት አትፈልጉምን
ደስ አይላችሁም የናሱን ደጆች ሲሰብር የብረቱን መወርወሪያዎች እነው ሲገነጣጥል ያንበሳውን አፍና መንጋጋ እነው ሲገነጣጥል ማየት ደስ አይለንምን
ስጦታውን ለይታችሁ አንተ አታስፈልገኝም ብለን ሌሎችን ካባ አልብሰን ልንሰጣቸው ወገኖች ሆይ አንችልም ጌታ ስጦታውን ከተሸካሚው ከቀፎ ካሸንዳው ጋር አንድ ላይ ሊላዩ እንዳይችሉ አድርጎ ነው ወገኖች ሆይ የሰጠን በቀላሉ ለመረዳት የሞባይሉን የስልኩን ቀፎ ከችብሱ ጋር ለማላያየት እንዳትችሉ ተደርገው የተሰሩ ወገኖች ሆይ ስልኮች አሉ ማለትም ኢንቴግሬትድ ሆነው የተሰሩ ማለቴ ነው ዛሬ ይሰው ለኔ አይበጀኝም ብለን ችብሱን ከቀፎ ጋር ያገለልነው ስንቱ ይሆን ስጦታው ለቤተ ክርስቲያን የተሰጠ ነው ምናልባት ስጦታውን ከዲሊቨሪ ማን መቀበል አቅቶን ይሆን በዓለማችን ያሉ የዚህ ዓለም ሰዎች ልበ ሰፊዎች ናቸውና ይላል ታላቁ መምህራችን ጌታችን ኢየሱስ ክርስቶስ ልበ ሰፊዎች ስለሆኑ በፖስታ ቤት በቤት ቁጥራቸው ይዞላቸው እንዲመጣ የተላኪውን ማለትም የደሊቨሪ ማኑን አገልግሎት ወገኖች ይጠቀማሉ። ስለ ስጦታው ለማስተማር አይደለም፣ ነገር ግን አንተ መጣህ ወይም ሄድክ ምን ታመጣለህ? ምን ትጨምራለህ? የሚል እንደ ቴምናናዊ ኤልፋስ አመለካከት ላላቸው መልእክቱን ወገኖች ሆይ ለማስተላለፍ እንዲሁም ለክርስቶስ አካል ሁሉም ብልቶች አስፈልጊ እንደሆኑ ወገኖች ሆይ ለማሳወቅ ነው። ይቅርታ አድርጉልኝ፣ በጌታ ቤት 20 ዓመት ሆኖኛል። ይቀላል እድሜ አይደለም። ምናልባት 20 ዓመት ትንሽ ዓመት መስሎት እንደ ትናንትና አድርጎ የሚቆጥር ሰው ካለ ያ ሰው የሰዓታትንና የደቂቃን ክብርነት ያልተረዳ ዘመኑን በከንቱ ያጠፋ ሰው ነው። ለኛ ግን የጊዜን ክብርነት ለምናውቀው 20 ዓመት ምን ያህል እንደሆነ ልታስተውሉ ትችላላችሁ። ጌታ በክብሩ ተገልጦልኝ ሕይወቴን ከለወጠበት ሰዓትና ደቂቃ ጀምሮ በልቤ ሆነ በአእምሮዬ አጀንዳዬ ወገኖች ሆይ አንድ ነገር ብቻ ነው። አጀንዳዬ የጌታን ፈቃድና ሐሳብ አድርጌ ክብሩ በእኔ ተገልጦ ከዚች ምድር ወገኖች ሆይ አስከብረው እንዳልፍ ነው። እግዚአብሔር እንዲረዳኝ ይህንንም እማጸናለሁ እለምናለሁ። የልቤም ወገኖች ሆይ መሻት ነው እግዚአብሔር ስለ ጸጋው ዛሬም ስለ ተሸከመኝ ነገም ስለሚሸከመኝ ወደፊትም እነሆ ስለሚሸከመኝ ስሙ ለዘላለም እስከ ዘላለም እየተባረከ ይሁን። በርግጥ ነው ጌታ በሰጠኝ አመታት ብዙ መሰናክሎች ወገኖች ሆይ አጋጥመውኛል። አንዳንዴ ራሴ ያመጣውት ከአዳማዊ ባህሪ የተነሳ የተከሰተ ነው። ሌላው ደግሞ ከዓለም ሰዎች፣ ሌላው ደግሞ ከወገኔ የመጣ ወገኖች ሆይ መሰናክል ነው። በዚህ 20 ዓመት ውስጥ የምከተለው የማጠናው የምሰማውና ጊዜን የማሳልፍበት ስለ ጌታ እንዲሁም ወገኖች ሆይ ስለ ቤተ ክርስቲያን ስለ አካሉ ስለ በማጥናት ነው። ስለዚህ ቤተ ክርስቲያንና ምእመናኑ በማለት ብዙ ያየዋቸው የተገነዘብኳቸው የተመለከትኳቸው ነገሮች አሉ። በአካሉ ውስጥ ስጦታን ባስመለከተና ስልጣንን ባስመለከተ ይህንን ሲክቡ ያንን ሲያዋርዱ አያለሁ። በመሰረቱ ስጦታ ሁሉ በስጦታነቱ እኩል ነው። ከሰውነታችን ክፍሎች አታስፈልገኝም ልንለው የምንችለው አካል ክፍል የለም። ታዲያ ለምን ይሄ በመካከላችን በጥልቀት ገብቶን አንዱ የአንዱን ስጦታና ስልጣን ከማክበርና ከመጠቀም ይልቅ አንዱ በስልጣኑ ሌላው በስጦታው እርስ በርሱ ሲገፋፋ ይታያል። ወንድሙን አብሮት በእርሻ ውስጥ በእግዚአብሔር እርሻ በማሰማራት ወገኖች ሆይ የድርሻውን እንዲያደርግ እንዲቆፍር ወገኖች ሆይ አይፈልግም። በመሰረቱ የእግዚአብሔርን እርሻ እንድናርስ ከዚያም የመንግሥቱ ወንጌል በዓለም ተሰብኮ ክርስቶስ ሲመጣ መከር ሊደርስ ፍሬው እንዲታጨድ በሰጠን በእግዚአብሔር እርሻ ላይ ለራሳችን መዝናኛ ይሆን ዘንድ ቤትና የእግር ኳስ ሜዳ ለማድረግ ለምን እንፈልጋለን? ይህ ወገኖች ሆይ ስለ ሁሉም ሰው ስለ ሁሉም አገልግሎት መናገሬ አይደለም፣ ሁሉንም አይመለከትም። ነገር ግን አንዳንድ ጊዜ አገልግሎት ለግል ጥቅም ሲያዘነብል እመለከታለሁ። የመንግሥት ወንጌል ልንሰብክ ሁላችንም ወገኖች ሆይ ተጠርተናል። ሁላችንም በተለያየ ሰዓት ወደ እርሻ ብንጠራም ሁላችንም እኩል እንደሚከፈለን አታውቁምን? በአምስቱ ስጦታ ያገለገለ ሆነ አስተናጋጅ ሆኖ የተጠራ በተለያየ የጸጋ ዘመን የተጠሩ ሁሉ ወገኖች ሆይ ክፍያቸው እኩል ነው። ጌታም በምሳሌው ወገኖች ሆይ እንዲህ አለ፣ መንግሥተ ሰማያት ለወይኑ አትክልት ሠራተኞች ሊቆጥር ማልዶ የወጣ ባለቤት ሰውን ትመስላለችና ሠራተኞቹንም በቀን አንድ ዲናር ተስማምቶ ወደ ወይኑ አትክልት ሰደዳቸው። በሦስት ሰዓትም ወጥቶ ሥራ የፈቱ ሌሎችን በአደባባይ ቆሞ አየ። እነዚያንም እናንተ ደግሞ ወደ እኔ አትክልት ሂዱ፣ የሚገባውን እሰጣቸዋለሁ አላቸው። እነርሱም ሄዱ። ደግሞም በስድስትና በዘጠኝ ሰዓት ወጥቶ እንዲሁ አደረገ። በአስራ አንደኛው ሰዓት ወጥቶ ሌሎች ቆመው አገኘና ሥራ ፈታችሁ ቀኑን ሁሉ በዚህ ስለምን ትቆማላችሁ አላቸው። የሚቀጥረን ስላጣን ነው አሉት። እርሱም እናንተ ደግሞ ወደ ወይኔ አትክልት ሂዱ፣ የሚገባውን ትቀበላላችሁ አላቸው። በመሸም ጊዜ የወይኑ አትክልት ጌታ አዛዡን ሠራተኞችን ጥራና ከኋለኞች ጀምረህ እስከ ፊተኞች ድረስ ደመወዝ ስጣቸው አለው። በአስራ አንደኛው ሰዓት የገቡ መጥተው እያንዳንዳቸው አንድ ዲናር ተቀበሉ። ፊተኞችም በመጡ ጊዜ አብስተው የሚቀበሉ መስሏቸው ነበረ። እነርሱም ደግሞ እያንዳንዳቸው አንድ ዲናር ተቀበሉ። ተቀብለውም እነዚህ ኃይለኞች አንድ ሰዓት ሠሩ፣ የቀኑንም ድካምና ትኩሳት ከተሸከምን ከእኛ ጋር አስተካከልሃቸው ብለው በባለቤቱ ላይ አንጎራጎሩ። እርሱ ግን መልሶ ከእነርሱ ለአንዱ እንዲህ አለው፣ ወዳጄ ሆይ አልበደልሁህም፣ በአንድ ዲናር አልተስማማኸኝምን? ድርሻህን ውሰድና ሂድ። እኔ ለዚህ ለኋለኛው እንደ አንተ ልሰጠው እወዳለሁ። በገንዘቤ የወደድኩትን አደርግ ዘንድ መብት የለኝምን? ወይስ እኔ መልካም ስለ ሆንሁ ዐይንህ ምቀኛ ናትን? ይላል ማቴዎስ ምዕራፍ 20 ከ1 እስከ 15። ይህንን የተናገረው ጌታችን ኢየሱስ ክርስቶስ ነበር። አንዱ ከሌላው የበለጠ ደክሞ ይሆናል። በጸጋው በአንተና በእኔ ለሠራው ጌታ ግን ከእርሱ የበለጠ ይሰጠኝ ልል ይገባኛል ብዬ ልከራከር ወገኖች ሆይ አልችልም። ለዚህም ምሳሌ የሚሆነን ሐዋርያው ጳውሎስ ነው። ሐዋርያው ወገኖች ሆይ ምን አለ? እኔም ወንድሞች ሆይ የሥጋ እንደ መሆናችሁ በክርስቶስ ሕፃናት እንደ መሆናችሁ እንጂ መንፈሳውያን እንደ መሆናችሁ ልናገራችሁ አልቻልሁም። ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋጥኳችሁ። ገና ሥጋውያን ናችሁና እስካሁን ድረስ ገና አትችሉም። ቅንዓትና ክርክር ስለሚገኝባችሁ ሥጋውያን መሆናችሁ አይደላችሁምን? አጵሎስ እንግዲህ ምንድን ነው? ጳውሎስስ ምንድን ነው? በእነርሱ እጅ ያመናችሁ አገልጋዮች ናችሁ። ለእያንዳንዳቸውም ጌታ እንደ ሰጣቸው ያገለግላሉ። እኔ ተከልኩ፣ አጵሎስም አጠጣ፣ ነገር ግን እግዚአብሔር ያሳድግ ነበር። እንግዲያስ የሚያሳድግ እግዚአብሔር እንጂ የሚተክል ቢሆን ወይም የሚያጠጣ ቢሆን አንዳች አይደለም። የሚተክል የሚያጠጣ አንድ ናቸው፣ የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ፣ ከእርሱ ጋር አብረን የምንሠራ ነንና። ወገኖች ሆይ ሐዋርያው ጳውሎስ የራሱ ድካም የራሱስ ደሞዝ ወገኖች ሆይ ምንድን ነው ብሎ ይናገረን ይሆን? እኔ ከሐዋርያት ሁሉ የማንስ ነኝና የእግዚአብሔርን ቤተ ክርስቲያንን ሳሳድድ ሐዋርያ ተብዬ ልጠራህ የማይገባኝ ነገር ግን በእግዚአብሔር ጸጋ የሆንኩ እኔ ነኝ። ለእኔም የተሰጠው ጸጋው ከንቱ አልነበረም። ከሁላችሁ ይልቅ ደከምኩ። ዳሩ ግን ከእኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለውም። እንግዲህስ እኔ ብሆን እነርሱም ቢሆኑ እንዲሁ እንሰብካለን፣ እንዲሁ አመናችሁ ይላል አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 9 እስከ 10 ላይ። አያችሁ፣ ጌታ ሁን ያለንን ብቻ እንሆናለን። ለዚያም ደግሞ አንዱ ከአንዱ ይልቅ የበለጠ ይደክም ይሆናል። የአንዱ የአገልግሎት ፍሬ ከሌላው ወንድም ፍሬ ይበዛ ይችል ይሆናል። በጌታ ፊት፣ በመላእክታቱ ፊት በጸጋው ሚዛን ሲመዘን ወገኖች ሆይ እኩል ነው። ለምን ወገኖች ሆይ? በሚዛኑ ውስጥ ያለውን በፍሬው ውስጥ ያለውን ወገኖች ሆይ አትኩረን ስንመለከት የሚታየው ወገኖች ሆይ ጸጋው ክርስቶስ በእርሱ ውስጥ ሆኖ የሠራው ስለሆነ ወገኖች ሆይ ያን ጊዜ የጸጋው ክብር ይመሰገናል። በሰማየ ሰማያት በበጉ ፊት ጎልቶና ደምቆ የሚታየው እርሱ እኔ ከናንተ ጋር ነኝ ወላጆች እንደሌላቸው ልጆች አልተዋቹም ያለው ፍቅር የሆነው ወገኖች ሆይ ጌታችን ኢየሱስ ክርስቶስ ነው። በእኛ ውስጥ የሰራው ጌታ ስለሆነ ሁላችንም የጸጋ ውጤቶች እንደሆንን ልናይን ይችላልን። አያችሁ እርግጥ ስለ ፍሬያችን እግዚአብሔር ያመሰግነናል። ነገር ግን ለሁላችንም የተሰጠው ዋጋ ወገኖች ሆይ አንድ ነው። ክርስቶስ እነሆ ሞቶልናል። ክርስቶስ በሰጠን ጸጋ እናገለግላለን። የእግዚአብሔር ስም እየተመሰገነ ይሁን። ጌታ ወገኖች ሆይ የልቤን ሐሳብ የውስጤን መሻት እንዲያጠራው እንዲቀድሰው አምላኬን ወገኖች ሆይ እለምናለሁ። ምናልባት እኔ ከነዚያ ወገን ሆነን ከሚቀኑትና ከሚገፋፉት እንዳልሆን ወገኖች ሆይ እፈራለሁ። ቴምናናዊው ኤልፋዝ አንተ የሞትክ እንደሆነ ምን ታመጣለህ ይለዋል። ቀድሞ ነገር ያንተ መብራት የሚያመጣው ለእግዚአብሔር ወገኖች ሆይ ምን ለውጥ አለ? ያንተ መብራት የኃጢአተኞች መብራት ነው ይለዋል። ኢዮብ ግን በዚች ኃጢአተኛ ዓለም ያበራ ዘንድ እግዚአብሔር ብርሃኑን በርሱ ላይ ወገኖች ሆይ አብርቶት ነበረ። ምዕራፍ 18 ከ5 እስከ 6 ላይ የኃጢአተኛ መብራት ይጠፋል፣ የእሳቱም ነበልባል ብልጭ አይልም። ብርሃኑ በድኳን ውስጥ ይጨልማል፣ መብራቱም በላዩ ይጠፋል ይላል። አዎ ወንድሞቼና እህቶቼ፣ መልእክቱ ትንሽ ከበድ ይላል። እንደምታውቁት የኢዮብ መጽሐፍ ሙግትና ክርክር፣ ተከሳሽና ከሳሽ፣ ዳኛና ጠበቃ የሚለዋወጡበት መልእክት ያዘለ ወገኖች ሆይ መጽሐፍ ነው። ይህንን መጽሐፍ አለሳልሼ አቅልዬ ለማቅረብ ብዙ አስቤ አውጥቼ አውርጃለሁ። መልእክቱን ባለመቀነስ ወይም ማሳነስ ኃጢአት እንደሆነ አውቃለሁ። ለምሳሌ የሰቆቃው ኤርሚያስን መልእክት እንደ አንደኛው ዮሐንስ መልእክት እነሆ ማቅረብ አይቻልም። ነገር ግን የኢዮብን መልእክት ይሰበክ ዘንድ ወገኖች ሆይ ይገባል። በዚህ መጽሐፍ ቢቀር እንደ ዕለት እንጀራ አንዲት መልእክት ትወስዳላችሁ ብዬ አምናለሁ። ስለ ልበ ሰፊነታችሁ፣ ስለ ትዕግሥታችሁ፣ እኔንም በበጎ ሕሊና ሆናችሁ ስለ ሰማችሁኝ ሁላችሁንም ኢዮብን ያጽናና የባረከ ልዑል እግዚአብሔር አምላክ አብስቶ አትረፍርፎ ወገኖቾ ይባርካችሁ እላለሁ። ምዕራፍ 19 ላይ ስንመጣ የኢዮብ ሕይወት ላይ ከፍታና ወገኖቾ ዝቅታ ይታይበታል። በአንዱ ጎኑ እግዚአብሔር ያሳደደው ጠላት የሆነው እንደሆነ ወገኖቾ ሲናገር፣ በሌላው ደግሞ እግዚአብሔር እንደሚቤዠው ይናገራል። ምዕራፍ 19 ቁጥር 11 ላይና 25 እና 27 ላይ እናገኘዋለን። ምዕራፍ 19 ቁጥር 11 እንዲህ ይላል፣ ቁጣውንም አነደደብኝ እንደ ጠላቱም ቆጠረኝ ይላል። መለስ ሲልና ደግሞ ምዕራፍ 19 እዛው ምዕራፍ ላይ ቁጥር 25 እና 27 ላይ እኔም ደግሞ የሚቤዠኝ ሕያው እንደሆነ በመጨረሻም ዘመን በምድር ላይ እንዲቆም ይህ ቁርበቴ ከጠፋ በኋላ በዚያን ጊዜ ከሥጋዬ ተለይቼ እግዚአብሔርን እንዳይ አውቃለሁ። እኔ ራሴ አየዋለሁ፣ ዐይኖቼም ይመለከቱታል፣ ከእኔም ሌላ አይደለም ይላል። ኢዮብ ክርክሩን አሁንም የጸናና የማይለወጥ እንደሆነ ወስኖ በእግዚአብሔር ፍርድ ችሎት ላይ እንዳቀረበ ወገኖች ሆይ በቁጥር 23 ላይ እናያለን። ምን ነው አሁን ቃሌ ቢጻፍ፣ ምን ነው በመጽሐፍ ውስጥ ቢታተም፣ ምን ነው በብረት ብርና በእርሳስ በአለቱ ላይ ለዘላለም ቢቀረጽ ይላል። ኢዮብ መከራውን አይተው ወዳጆቹ ምሕረትን እንዲያደርጉለት ይጠይቃል። ስለ መከራው ሲናገር ቢታገሱና ቢራሩለት ወገኖች ሆይ ይመኛል። ቁጥር 21 እስከ 22 ላይ እነሆ ስለ ተደረገብኝ ግፍ ብጮህ ማንም አይመልስልኝም፣ ሰምቼም ብጣራ فرد يلنيم انانت وداجو چهوي ماروين يكزيابير اج متانيا لچنا ماروين سلمن انانت اندك زيابير تاساد دونيا لاتشو كسيگايس سلمن آتتاقبو ميالة سيگاين آيتاچو قسلين انا مدماتين مسابرين آيتاچو ينن آيتاچو انكوان اندت آتتاقبو مي እግዚአብሔርስ ከሰማይ አላየም እናንተ ግን በዚህ ምድር ላይ አያችሁ አብራችሁ በላችሁ አብራችሁ ጠጣችሁ ከኔ ጋር አብራችሁ አሳለፋችሁ እንዴት ይሄንን እነሆ እያያችሁ ልባችሁ አይራራልኝም ይላችኋል ምራፍ 20 ላይ ስንሄድ ሶፋር ወገዶች ወይ ስድብ አዘል የሆነ ተክሳጽን ይናገራል ከቁጥር 5 እስከ 7 ላይ ያተኛ ፉከራ አጭር መሆኑን የዝንጎችም ደስታ ቅጽፈት መሆኑን አታውቁምን ከፍታው ወደ ሰማይ ቢወጣ ራሱም እስከ ደመና ቢደርስ እንደ ፋንድያ ለዘላለም ይጠፋል ያዩትም ወዴት ነው ይላሉ ይላል ሶፋር ይህንን ሰው ከሰውነት አውጥቶ ከእንስሳት ጥራጊ ጋር ወገኖቹ ያስቀምጣዋል ይህንንም እንዲል ያደፋፈረው ጌታ የተቆጣው እንደሆነና እርሱም ከጌታ ጋር ተባብሮ መቆጣቱን ለመግለጽ ለማሳየት ነው። ቁጥር 23 እና 28 እዛ ላይ እናገኘዋለን። ሆዱን ሳያጠግብ እግዚአብሔር የቆጣውን ትኩሳት ይሰድድበታል። ሲበላም ያዘንብበታል። የቤቱ ባለጠግነት ይሄዳል። በቆጣው ቀን እንደፈሳሽ ውሃ ያልፋል። ከእግዚአብሔር ዘንድ የበደለኛ ሰው እድል ፋንታ ከእግዚአብሔርም የተመደበ ረስቱ ይህ ነው ይላል። ምራፍ 21 ስንመጣ ኢዮብ የበልዳዶስ የስነ መለኮት አመለካከት በገሃድ ከመታየው ሁኔታዎች ጋር እያስተያየ ይናገራል። በልዳዶስ ወገኖች ሆይ ምን አለ? የእሳቱ ነበልባል ብልጭ አይለም ብርሃኑ በድንኳን ውስጥ ይጨልማል መብራቱም በላዩ ይጣፋል ብሎ በመራፍ 18 ከ5 እስከ 6 ላይ ወገኖች ሆይ ተናግሮ ነበር። በልዳዶስ የተናገረውን የስነ መለኮት ዕውቀት በማረም እንደዚህ ብሎ ይመልስለታል። የሃጣን መብራት የጠፋው መቅሰፍቱም የመጣባቸው እግዚአብሔርም በቁጣው መከራ የከፈላቸው እናንተ የከበርተው ቤት የት ነው? ኃጢአተኛውም ያደረበት ድንኳን የት ነው ብላችኋል ብሎ ወገኖች ሆይ መልሶ ይናገራል። ይህን ያሉበት ምክንያት በአባቶች ዘመን የኃጢአተኛው ድንኳን መሬት ተከፍታ ወገኖች ሆይ ተውጠው እንደነበረ የታወቀ ታሪክ ስለሆነ ነው የሚሉ ከጠበብቶቹ የሚሰጥ ወገኖች ሆይ ገለጣለ። በዘኍልቍ ቁምራፍ 16 ቁጥር 32 ያለው ታሪክ ይሆናል ብለው ይገምታሉ። ማህበሩም እባካችሁ ከነዚህ ክፎች ድንኳን ፈቀቅ በሉ በኃጢአታቸው ሁሉ እንዳትጠፉ ለነርሱ የሆነውን ሁሉ አትንኩ ብሎ ተናገራቸው። ከቆሬና ከዳታን ካቤሮንም ማደሪያ ከዙሪያውም ሁሉ ፈቀቀሉ። ዳታንና አቤሮንም ሴቶቻቸውንም ልጆቻቸውንም ሕፃኖቻቸውንም ወጥተው በድንኳኖቻቸው ደጃፍ ቆሙ። ሙሴም አለ ይስራ ሁሉ አደርግ ዘንድ እግዚአብሔር እንደላከኝ እንጂ ከልቤ እንዳይደለ በዚህ ታውቃላችሁ። እነዚህ ሰዎች ሰው እንደሚሞት ቢሞቱ ወይም እንደ ሰው ሁሉ ቢቀሰፉ እግዚአብሔር አላከኝም። እግዚአብሔር ግን አዲስ ነገር ቢፈጠር ምድርም አፏን ከፍታ እነርሱን ለነርሱም ያለውን ሁሉ ብትጣቸው በሕይወታቸው ወደ ሲኦል ቢወርዱ ያን ጊዜ እነዚህ ሰዎች እግዚአብሔርን እንደናቁ ታውቃላችሁ። እንዲሁም ሆነ። ይህን ቃል ሁሉ መናገር በፈጸመ ጊዜ ከበታቻቸው ያለው መሬት ተሰነጠቀ። ምድሪቱም አፏን ከፍታ እነርሱን ቤተሰቦቻቸውንም ለቆሬም የነበሩትን ሰዎች ሁሉ እቃዎቻቸውንም ሁሉ ዋጨቻቸው። እነርሱም ለነርሱም የነበሩ በሕይወታቸው ወደ ሲኦል ወረዱ። ምድሪቱም ተዘጋችባቸው ከጉባኤው መካከል ጠፉ ይላል። እነርሱ ወገኖች ሆይ እነ በልዳዶስ ወዳጆቹ የዮብ ወዳጆች ወገኖች ሆይ ታሪክን ሲናገሩ ኢዮብ ግን ወገኖቹ የሚታየውን ኃጢአተኛ ደስ ብሎት ተከናውኖለት እንደሚኖር ማስረጃ ወገኖቹ ይሰጣቸዋል። ያንን ከምዕራፍ 21 ከ7 እስከ 16 እነሆ ላይ እናገኘዋለን። ከዛም በተጨማሪ ቁጥር 28 እስከ 34 ላይ እነሆ እናገኘዋለን። በዚህም ምክንያት ወገኖቹ ሐሳባቸው ክፉ እንደሆነ ይነግራቸዋል። እንዲያውም ስድብ እንደሆነ ይናገራል። የምትመልሱልኝ ውስልትና ነውና በከንቱ እንዴት ታጽናኑኛላችሁ ይላል። ወስላቶች ይያለ ይናገራል። ሀጣንም ተዘለው እንደተቀመጡ እዚ ላይ እንዲህ ብሎ ይናገራል። ምዕራፍ 21 ቁጥር 28 ጀምሮ እናንተ የከበርተው ቤት የት ነው? ኃጢአተኛውም ያደረበት ድንኳን የት ነው ብላችኋል። መንገድ አላፊዎችን አልጠየቃችሁምን? መልእክታቸውን አታውቁምን? ኃጢአተኛው በመቅሰፍት ቀን እንደተጠበቀ በቁጣው ቀን እንደሚደን መንገዱን በፊቱ የሚናገር ማን ነው? የሰራውንስ የሚመልስበት ማን ነው? እርሱ ግን ወደ መቃብር ይሸከሙታል፣ ሰዎችም በመቃብሩ ላይ ይጠብቃሉ ይላል። እነሆ አላያችሁም ወይ ባጠገባችሁ በግራና በቀኛችሁ ኃጥኡ ሲደሰት እነሆ ሲፈነጥዝ እነሆ አልተመለከታችሁምን ይላቸዋል። አያችሁ ኢዮብ አሁን የኃጡን መደሰት ሲናገር እነሆ ደግሞ እነርሱ የቀደሙ ኃጡ የተገሰጸበትን እነሆ ተክሳስ ይናገሩ ነበር። ቅዱሳን ወንድሞቼና እህቶቼ የኢዮብ መልእክት ምዕራፍ 18 እስከ 21 ያለው ዋና ዋና ሐሳብናቸው ብዬ ወሰድኩትን አብረን እዚህ ላይ ተመልክተናል። እግዚአብሔር እነሆ ረድቶን ይህንን ቃል አብረን እንድንካፈል እነሆ ጊዜ ዳግመኛ ስለሰጣችሁን ሁሉ እነሆ እግዚአብሔር ይባርካችሁ። የእግዚአብሔር ቃል በልቦናችን እንዲያድር ቃሉ እንዲለውጠን እግዚአብሔር ይርዳን። የእግዚአብሔር ሰላም ይብዛላችሁ። የተከበራችሁ ወንድሞቼና እህቶቼ በሚቀጥለው መልእክት ደግሞ ከምዕራፍ 22 ጀምሮ ያለውን እነሆ ከኛ ጋር እንድታዩ ከኛ ጋር አብራችሁ እንድትካፈሉ እንጋብዛችኋለን።
እግዚአብሔር ነው ተስፋ ያደረኩት ታማኝነቱን አይቼ እጄን ልቤን የሰጠሁት ያላዋቂዎች ልቦና በሰዎች ተስፋ ያደርጋል ግን እግዚአብሔር ብቻ ደህንነትን ያዘጋጃል። እጅግ ተቸግሬ ስማጽን አይተኝ እኔ ካንተ ጋር ነኝ አትፍራ እያልከኝ በመጽናናት ሞልተ ደስታን ታስታጥቀኛል። የልቤ አምላክ ሆይ የዘላለም ዕድል ፈንታዬ ነህ። የተማሰ ጉርጓዳቡን በኔ ላይ ያልዘጋም ጉልበቴ ባለቀ ጊዜ ለብቻዬ አልተውከኝም። ስለ ትንሿ እምነት ከባላ ጋራ ትሞት የድል አምባ አስረገጥከኝ ውጊያውን ሁሉ ፈጽመ እጅግ ትችግር ስማጽናይተኝ እኔ ካንተ ጋር አትፍራ እያልከኝ በመጽናናት ሞልተ ደስታን ታስታጥቀኛል። የልቤ አምላክ ሆይ የዘላለም ዕድል ፈንታዬ ነህ። ባይን ያዘንኩኝ ባንተ ደስ ይለኛል በከንቱ በሚጠሉኝ ፊት ሞገስ አጎናጽፈኛል ዓለም ብትሰርዘኝም የሕይወት መዝገባው ቆኛ እስከ መጨረሻው ድረስ ሕይወቴ ባንተ ይጸናል እጄ ተቸግሬ ስማትን አይተኝ እኔ ካንተ ጋር ነኝ አትፍራ እያልከኝ በመጽናናት ሞልተ ደስታን ታስታጥቀኛል የልቤ አምላክ ሆይ የዘላለም እድል በእጄ ነው